ላውዴቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን። ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁን የቅዳሜ የየካቲት 24 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዛሬው ዕለት አት ፖንቲፌክስ በተሰኘው የትዊተር ገጻቸው ላይ ባስተላለፉት መልእክት ምጽዋት መመጽወት ባልንጀሮቻችንን እንደ ወንድምና እንደ እህት እንድንቆጥር ያደርገናል፣ ያፈራነው ንብረት ሁሉ የኛ ብቻ እንዳልሆነ እንድንረዳም ያግዘናል ማለታቸው ተገልጿል። ዛሬውን ዕለት ዝግጅታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድስት መንበር የሚተዳደረው የእምነት አስተምህሮ ወይም አንቀጸ እምነት ተንከባካቢ ቅዱስ ማህበር በየካቲት 22 ቀን 2010 ዓመተ ምህረት በመላው ዓለም ለሚገኙ የካቶሊክ ቤተክርስቲያን ብፁዓን ጳጳሳት በአንዳንድ የተወሰኑ የክርስትና መዳን ሁኔታዎች ላይ ያተኮረ በላቲን ቋንቋ ፕላክዊት ዴዮ በአማርኛው በግርድፉ ሲተረጎም እግዚአብሔር ወሰነ ወይም የእግዚአብሔር ፈቃድ በሚል አርዕስት አዲስ ሐዋርያዊ መልእክት ለንባብ ማብቃቱን መግለጻችን ይታወሳል። በቅድሚያ የዚህን ሐዋርያዊ መልእክት ሁለተኛውን ክፍል እናስደምጣቸዋለን። ፍልሰተኞች በምዕራብ አፍሪቃ አገር በኒጀር ተወስነው እንዲቆዩ ማድረግ የችግሩ መፍትሄ እንደማይሆን መገለጹን፣ በአውሮፓ ውስጥ ለቤተ ክርስቲያን ተልእኮ ጥሪ መበራከት ጥረት እየተደረገ መሆኑ መገለጹን፣ የመላው ዓለም ምእመናን ሴት እህቶቻችንን በጸሎት እንድናግዛቸው ጥሪ እንደቀረበ መገለጹን የሚያመለክቱ ዜናዎችን በዛሬው ዕለት በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። በቅድስት መንበር ስር የሚተዳደረው የእምነት አስተምህሮ ወይም አንቀጸ እምነት ተንከባካቢ ቅዱስ ማህበር በየካቲት 22 ቀን 2010 ዓመተ ምህረት በመላው ዓለም ለሚገኙ የካቶሊክ ቤተክርስቲያን ብፁዓን ጳጳሳት በአንዳንድ የተወሰኑ የክርስትና መዳን ሁኔታዎች ላይ ያተኮረ በላቲን ቋንቋ ፕላክዊት ዴዮ በአማርኛው በግርድፉ ሲተረጎም እግዚአብሔር ወሰነ ወይም የእግዚአብሔር በጎ ፈቃድ በሚል አርዕስት አዲስ መልእክት ለንባብ ማብቃቱን በትናንትናው ዕለት መግለጻችን ይታወሳል። ይህ ለመላው የካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት የሰው ልጅ የመዳን ሁኔታን በተመለከተ የቤተ ክርስቲያንን አስተምህሮን ከግምት ያስገባ መልእክት እንደሆነ ለመረዳት የተቻለ ሲሆን፣ አሁን ቤተ ክርስቲያን የሰው ልጅ የመዳን ታሪክን በተመለከተ እየተጠቀመችበት ያለው ልማዳዊ የሆነ እምነትና አስተምህሮ አሁን በሚንገኝበት ዘመናዊ ዓለማችን ለሚኖሩ አንዳንድ ሰዎች ግራ የሚያጋባ ወይም ለመረዳት አስቸጋሪ በሆኑ የተነሳ ይህንን የቤተ ክርስቲያን አስተምህሮ በይበልጥ አሁን ባለንበት ዓለም የሚገኙ ሰዎች በጥልቀት መረዳት እንዲችሉ ለማድረግ ጠለቅ ያለ ማብራሪያ የተሰጠበት ሐዋርያዊ መልእክት እንደሆነ ከደረሰን መረጃ ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ከዚህ በመቀጠል የእግዚአብሔር በጎ ፈቃድ በሚል አርዕስት በትናንትናው ዕለት በቅድስት መንበር ስር በሚተዳደረው የእምነት አስተምህሮ ወይም አንቀጸ እምነት ተንከባካቢ ቅዱስ ማኅበር ለንባብ ያበቃውን ሐዋርያዊ መልእክት ሁለተኛውን ክፍል እንደሚከተለው እናስደምጣቸዋለን። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን።
ተራ ቁጥር 3 ርዕሰ ሊቃነ ጳጳሳት ፍራንቺስኮ ነባራዊ የሆነውን የቤተ ክርስቲያን የእምነት አስተምሮን በመጠቀም ከላይ የተጠቀሱትን ሁለት በአሁኑ ወቅት በሚገኘው ዘመናዊ ዓለማችን ውስጥ በሚገኙ አንዳንድ ሰዎች ላይ የሚታዩትን የአመለካከት ዝንባሌዎችን ቀደም ባሉ ጊዜያት ለበርካታ ጊዜያት መጠቆማቸው የሚታወቅ ሲሆን፣ እነዚህም በጥንት የቤተ ክርስቲያን ታሪክ ውስጥ መናፍቃንን የሚያወግዙ ሁለት ውግዘቶች ላይ ማለትም በእንግሊዝኛው ፒሌጃኒዝም በአማርኛው በግርድፉ ሲተረጎም እያንዳንዱ ሰው ምንም አይነት መለኮታዊ ኃይል ሳይታከልበት ራሱን ማዳን ይችላል የሚለው በጥንት ቤተ ክርስቲያን የተወገዘው አስተምሮ በቀዳሚነት የሚገለጽ ሲሆን፣ በሁለተኛም ደረጃ ደግሞ ኞስቲሲዝም በአማርኛው በግርድፉ ሲተረጎም መዳን የሚገኘው እያንዳንዱ ሰው በውስጡ ከእግዚአብሔር ጋር በሚመሰርተው ግላዊና ውስጣዊ ግንኙነት ላይ ብቻ በተመሰረተ መልኩ ነው እንጂ ከወንድምና ከእህቶቻችን ጋር በምናደርገው ወይም ከተፈጥሮ ጋር በምንመሰርተው መልካም ግንኙነት ላይ በፍጹም የተመሰረተ አይደለም የሚለው ደግሞ ሁለተኛው ዝንባሌ ርዕሰ ሊቃነ ጳጳሳት ፍራንቺስኮ በተደጋጋሚ መደበኛ በሆነ አስተምሯቸው በመጥቀስ በጣም አደገኛ ዝንባሌዎች መሆናቸውን ቀደም ባሉት ጊዜያት በተደጋጋሚ መግለጻቸው ይታወቃል። አሁን ባለንበት ዘመናዊ ዓለማችን በሚኖሩ አንዳንድ ሰዎች ዘንድ ይህ እያንዳንዱ ሰው ምንም አይነት መለኮታዊ ኃይል ሳይታከልበት ራሱን ማዳን ይችላል የሚለው ዝንባሌ በከፍተኛ ሁኔታ እየተንጸባረቀና እየተስፋፋ የሚገኝ የቀን ተቀን ተግባር እየሆነ መምጣቱ የሚታወቅ ሲሆን፣ በዚህም አመለካከት መሠረት እያንዳንዱ ግለሰብ ራሱን በራሱ የቻለና ምንም ተጨማሪ ውጫዊ አካል እንደማያስፈልገው ሰው ራሱን በራሱ ማዳን ይችላል የሚል እምነት እየበረከተ መምጣቱ ምንም አይነት ከእግዚአብሔር ጋር ከመለኮታዊ ኃይልና እንዲሁም ከወንድሞቻችንና ከእህቶቻችን ሳይቀር የሚመጣ ተጨማሪ ኃይል በፍጹም አያስፈልገኝም፣ ምክንያቱም እኔ በራሴ ሙሉ የሆንኩኝ ሰው ነኝ፣ ተጨማሪ ውጫዊ አካል እኔን ሊያድነኝ አይችልም፣ ራሴን በራሴ ማዳን እችላለሁ የሚል እምነት እየተስፋፋ መምጣቱ ይታወቃል። በአጠቃላይ በዚህ እምነት አገላለጽ ወይም አስተሳሰብ መሠረት መዳን የሚለው ጭብጥ በግለሰባዊ ጥንካሬ የሚገኝ ወይም በግለሰብ መዋቅራዊ አሰራር ምክንያት የሚገኝ ግለሰባዊ በሆኑ ጉዳዮች ዙሪያ ላይ ብቻ በመመርኮዝ የሚገኝ እንደሆነ ያስቀምጣል። በዚህ አይነቱ አመለካከት ወይም እምነት መሰረት ደህንነት የሚገኘው ወይም ደህንነትን ለማግኘት የሚያስፈልጉት ዋና ዋና ነገሮች መካከል አንዱ ከእውቀቶች ሁሉ በላይ ወደ ሆነው ወደ መለኮታዊ ጥልቅ ምስጢሮች ወደ ላይ ከፍ ማድረግ የሚችል አእምሮ ያለው ሰው ነው የሚለው የተዛባ አመለካከትን ያሰማል። ይህም አመለካከት የሰው ልጅ ከሥጋውና ከቁሳዊ ዓለም ነፃ ለማውጣት ይፈልጋል። በዚህም ምክንያት የፈጣሪ የእጅ ሥራ መገለጫ የሆኑ ነገሮችን በሙሉ ድራሻቸውን ለማጥፋት ይፈልጋል። በዚህም መልክ ትርጉም በመስጠት የሰው ልጅ መሠረታዊ ማንነት መካድና ሰዎች በጊዜያዊ ፍላጎቶቻቸው በቀላሉ እንዲወሰዱ ስሜታቸውን ይጫናል። ኞስቲሲዝም በአማርኛው መዳን የሚገኘው እያንዳንዱ ሰው በውስጡ ከእግዚአብሔር ጋር በሚመሠርተው ግላዊና ውስጣዊ ግንኙነት ላይ ብቻ በተመሠረተ መልኩ ነው እንጂ ከወንድምና ከእህቶቻችን ጋር በምናደርገው ወይም ደግሞ ከተፈጥሮ ጋር በምንመሠርተው መልካም ግንኙነት ላይ በፍጹም የተመሠረተ አይደለም በሚል አመለካከትና ፕሌጃኒዝም እያንዳንዱ ሰው ምንም አይነት መለኮታዊ ኃይል ሳይታከልበት የሚሉትን ሁለት የመናፍቃንን አስተሳሰቦችን በጥንት ጊዜ ወደ ፈጸሙት መሠረታዊ ስህተቶች በጥልቀት ሳንገባና ዳኝነት ሳንሰጥ እንዲሁ በግርድፉ በምንመለከትበት ወቅት እነዚህን ሁለት የመናፍቃንን አስተሳሰቦች በምናነጻጽርበት ወቅት የጋራ የሆነ አንድ ግብ እንዳላቸው እንረዳለን። በአሁኑ ወቅት ባለው በዘመናዊና ሃይማኖታዊ ባልሆነ ማኅበረሰብ ክፍልና በጥንት ክርስትና ማኅበራዊ አውድ ውስጥ ተነስቶ በነበረው መንፈሳዊ አስተሳሰብ የተወለደበት ሁኔታ መካከል ከፍተኛ ልዩነት አለ። ይሁን እንጂ በአጠቃላይ ፕሌጃኒዝም እያንዳንዱ ሰው ምንም አይነት መለኮታዊ ኃይል ሳይታከልበት ራሱን ማዳን ይችላል በሚለው አስተሳሰብና ኞስቲሲዝም መዳን የሚገኘው እያንዳንዱ ሰው በውስጡ ከእግዚአብሔር ጋር በሚመሠርተው ግላዊና ውስጣዊ ግንኙነት ላይ ብቻ በተመሠረተ መልኩ ነው እንጂ ከወንድምና ከእህቶቻችን ጋር በምናደርገው ወይም ከተፈጥሮ ጋር በምንመሠርተው መልካም ግንኙነት ላይ በፍጹም የተመሠረተ አይደለም የሚሉት የመናፍቃውያን አስተሳሰቦች በመጽሐፍ ቅዱስ ላይ የተመሠረተ እምነት ላይ የረዥም ጊዜ አደጋዎችን በመደቀን በጥንታዊ የመናፍቃን አስተሳሰቦችና በአሁኑ ጊዜ በሚገኘው የመናፍቃን አስተሳሰቦች መካከል ከፍተኛ የሆነ ትስስር እንዲኖር አድርጎታል። ተራ ቁጥር 4 እነዚህ ሁለቱ ማለትም እያንዳንዱ ሰው ምንም አይነት መለኮታዊ ኃይል ሳይታከልበት ራሱን ማዳን ይችላል በሚለው አስተሳሰብና መዳን የሚገኘው እያንዳንዱ ሰው በውስጡ ከእግዚአብሔር ጋር በሚመሠርተው ግላዊና ውስጣዊ ግንኙነት ላይ ብቻ በተመሠረተ መልኩ ነው እንጂ ከወንድምና ከእህቶቻችን ጋር በምናደርገው ወይም ከተፈጥሮ ጋር በምንመሠርተው መልካም ግንኙነት ላይ በፍጹም የተመሠረተ አይደለም የሚሉት የመናፍቃን አስተሳሰቦች አሁን ባለንበት ዘመናዊ ዓለማችን ውስጥ የዓለም አዳኝ በሆነው ሥጋን ለብሶ ሰው በሆነው በጌታችን በኢየሱስ ክርስቶስ ላይ ያለንን እምነት ያጣጥሉታል። ግለሰቦች ራሳቸውን በራሳቸው የቻሉ ከሆነና ምንም አይነት ተጨማሪ ውጫዊ መለኮታዊ ኃይል ሳያስፈልጋቸው ራሳቸውን በራሳቸው ማዳን የሚችሉ ከሆነ ታዲያ እንዴት ነው ክርስቶስ የሰው ልጆች የጋራ ቃል ኪዳን አማላጅ የሚሆነው? እኛን ለማዳን ቃል ሥጋ መሆኑን በዚህ ምድር መመላለሱን አካላዊ ሞት መሞቱንና በአካል ከሙታን መነሳቱን ዳግም ተመልሶ እንደሚመጣ የሚያመለክቱ እውነታዎችን መዳን የሚገኘው እያንዳንዱ ሰው በውስጡ ከእግዚአብሔር ጋር በሚመሠርተው ግላዊና ውስጣዊ ግንኙነት ላይ ብቻ በተመሠረተ መልኩ ነው በማለት የሰዎችን ሁለንተናዊ ሁኔታ ከግምት ባላስገባ መልኩ ሰዎችን በአካላዊና ቁሳዊ ነገሮች ከግምት ባስገባ መልኩ ብቻ ላይ ያተኮረውን አስተሳሰብ ወይም እምነት እንዴት መቀበል ይቻላል? እነዚህ ሁለት መናፍቃዊ የሆኑ በአሁኑ እኛ ባለንበት ዘመናዊ ዓለማችን ውስጥ የሚንጸባረቁ አስተሳሰቦች በእምነት ላይ የደቀኑት አደጋን ለማስወገድ በማሰብ ይህ የእግዚአብሔር በጎ ፍቃድ በሚል አርዕስት ይፋ የሆነው ሐዋርያዊ መልእክት የሰው ልጆችን የመዳን ታሪክ በተመለከተ ደህንነት የሚገኘው ከጌታ ከኢየሱስ ክርስቶስ ጋር ካለን ኅብረት ቃል የነበረው ሥጋ ለብሶ ለእኛ ሲል በሞተውና ከሙታን በተነሳው በእግዚአብሔርና በሰው ልጆች መካከል አዲስ የሆነ ግንኙነት እንዲፈጠር ባስቻለው ለመንፈስ ቅዱስ ምስጋና ይግባውና አዲስ የሆነ ግንኙነት ከእግዚአብሔር ጋር እንዲኖረን ባደረገው ከአብ ጋር በርሱ በልጁ አማካይነት እኛም የአብ ልጆች እንድንሆን ባደረገው እግዚአብሔር አስቀድሞ ያወቃቸውን ልጆቹን መልክ እንዲመስሉ አስቀድሞ ወሰናቸው። ይህም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ወደ ሮሜ ሰዎች ምዕራፍ 8 ቁጥር 29 ላይ እንደተጻፈው በማድረግ የክርስቶስ አካል እንዲሆኑ ባደረጋቸው በርሱ በጌታችን በኢየሱስ ክርስቶስ በማመን ብቻ የሚገኝ ደህንነት እንደሆነ ይገልጻል።
ክብራንና ክብራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ በቅድስት መንበር ስር የሚተዳደረው የእምነት አስተምህሮ ወይም አንቀጸ እምነት ተንከባካቢ ቅዱስ ማህበር በየካቲት 22 ቀን 2010 ዓመተ ምህረት በመላው ዓለም ለሚገኙ የካቶሊክ ቤተክርስቲያን ብፁዓን ጳጳሳት በአንዳንድ የተወሰኑ የክርስትና መዳን ሁኔታዎች ላይ ያተኮረ በላቲን ቋንቋ Placuit Deo በአማርኛው በግርድፉ ሲተረጎም እግዚአብሔር ወሰነ ወይም የእግዚአብሔር በጎ ፈቃድ በሚል አርዕስት ለንባብ የበቃውን አዲስ የሐዋርያዊ መልእክት ክፍል ነበር። በነገው ዕለት የዚህን ሐዋርያዊ መልእክት ቀጣይ ክፍል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ፍልሰተኞችን በምዕራብ አፍሪካ አገር በኒጀር ተወስነው እንዲቆዩ ማድረግ የችግሩ መፍትሄ ሊሆን አይችልም ተባለ። ከአንዳንድ የምዕራብ አፍሪካ አገሮች ተነስተው ወደ አውሮፓ ለመድረስ ኒጀርን መሸጋገሪያ የሚያደርጉ ፍልሰተኞች በኒጀር ተገድበው እንዲቀሩ ማድረግ የችግሩ መፍትሄ አለመሆኑን የዓለም አቀፍ ቀይ መስቀል ማኅበር ሊቀመንበር ፍራንቸስኮ ሮካ አሳሰቡ። የዓለም አቀፍ ቀይ መስቀል ሊቀመንበር ይህን ያሳሰቡት ስደተኞች እና ለእድገት የሚደረግ እገዛ በሚል ርዕስ አዲስ የመፍትሄ ሐሳብን ለማፈላለግ ወደ ኒጀር ባደረጉት ጉብኝታቸው ወቅት ነው። ፍልሰተኞች ከምዕራብ አፍሪካ አገሮች ተነስተው ወደ ኢጣሊያ ብሎም ወደ አውሮፓ ለሚያደርጉት ጉዞ ኒጀር አዲስ የመሸጋገሪያ አገር ሆናለች ተብሏል። የሰሜን አፍሪካ አገሮች ፍልሰተኞች ወደ አውሮፓ ለሚያደርጉት አስቸጋሪ ጉዞ ድንበሮቻቸውን እየዘጉ መምጣታቸው ታውቋል። በዚህም ምክንያት የፈረንሳይ መንግሥት ከቅርብ ወራት ወዲህ በሺዎች የሚቆጠሩ ስደተኞች ወደ ኒጀር ደርሰው የጥገኝነት ጥያቄ እንዲያቀርቡና እዚያው እንዲቆዩ፣ ይህም ሕገወጥ የሰዎች ዝውውርንና የብዙ ሰዎች ሕይወት የሚጠፋበትን አደገኛ የባህር ጉዞን ለማስቆም የታለመ ነው ተብሏል። ከኒጀር ሕዝብ መካከል 1,400,000 ሰዎች አስቸኳይ የምግብ እርዳታ በመጠባበቅ ላይ ናቸው ተብሏል። ከዚህ በተጨማሪ በመካከለኛው ኒጀር አጋደዝ በተባለ አካባቢ በተቋቋመ የስደተኞች መጠለያ ውስጥ የሚገኙ የስደተኞች ቁጥር ከጊዜ ወደ ጊዜ እያደገ በመምጣቱ የእርዳታ ፈላጊ ቁጥር ከአቅም በላይ መድረሱ ታውቋል። የስደተኞችን ሰብአዊ ሁኔታ ለመመልከት በማለት በቅርቡ የዓለም አቀፍ ቀይ መስቀል ማኅበር ፌዴሬሽንና የቀይ ጨረቃ ማኅበር ሊቀመንበር ሆነው የተመረጡት ፍራንቸስኮ ሮካ በኒጀር የስደተኞችን መጠለያ ጣቢያ መጎብኝታቸው ታውቋል። ሊቀመንበሩ በመካከለኛው ኒጀር የሚገኘውን ግዙፉን የአጋዴዝ የስደተኞችን መጠለያ ጣቢያ የጎበኙ ሲሆን ከስደተኞች የሚቀርቡ ሐሳቦችን ተቀብለው ከአካባቢው የመንግሥት ባለሥልጣናት ጋር መወያየታቸው ታውቋል። ወደ ስፍራው ተጉዘው የተመለሱት የዓለም አቀፍ ቀይ መስቀል ማኅበር ፌዴሬሽንና የቀይ ጨረቃ ማኅበር ሊቀመንበር የሆኑት ፍራንቸስኮ ሮካ ለቫቲካን የዜና ማዕከል እንደገለጹት በሺዎች የሚቆጠሩ ሰዎች መሄጃ መንገድ ተዘግቶባቸው በመጠለያ ጣቢያዎች ተከበው እንደሚገኙ ገልጸዋል። ሊቀመንበሩ በማከልም ስደተኞቹ ወደ መጡበት መመለስ እንደማይፈልጉና ይህም ሕይወታቸው ምን ያህል አስቸጋሪ እንደሆነ ያመለክታል ብለዋል። በአጋዴዝ የመንግሥት ባለሥልጣናት ገለጻ መሠረት የስደተኞቹ ቀዳሚ ችግር የጸጥታ መጓደል ሳይሆን ድህነት ነው ብለዋል። ፍራንቸስኮ ሮካ በማከልም ሌላው ችግር ነው ያሉት በስደተኞችና በአካባቢው ነዋሪዎች መካከል የተፈጠረው ውጥረት ነው ብለው፣ ያም ሆኖ ከምዕራብ የአፍሪቃ አገሮች ማለትም ከናይጄሪያ፣ ከጋምቢያ፣ ከሴኔጋል፣ ከጊኒያ ኮናክሪ እና ከሱዳን የሚመጡ የስደተኞች ቁጥር ከጊዜ ወደ ጊዜ እያደገ መጥቷል ብለዋል። ሊቀመንበሩ በገለጻቸው ከሶማሊያና ከኤርትራ የመጡ ስደተኞች እንዳላጋጠሟቸው ተናግረው ምናልባትም ሌላ የጉዞ መስመርን ይጠቀሙ ይሆናል ብለዋል። የዓለም አቀፍ ቀይ መስቀል ማህበር ፌዴሬሽንና የቀይ ጨረቃ ማህበር ሊቀመንበር ፍራንቸስኮ ሮካ እንደገለጹት የስደተኞቹ ዋናው ችግር በየአገሮቻቸው የሚታይ የጸጥታ ጉድለት ሳይሆን ድህነት ያስከተለው ችግር ነው ብለው፣ ስለዚህ ሀብታም አገሮች በማደግ ላይ ያሉ አገሮችን እድገት እንዲያመጡ ማገዝና መተባበር እንደሚያስፈልግ መዘንጋት የለባቸውም ብለዋል። ሊቀመንበሩ በመጨረሻም የተወለደበትን አካባቢ ወላጆቹንና ልጆቹን ጥሎ መሰደድ የሚፈልግ አፍሪካዊ የለም፣ ስለዚህ አፍሪካ አድጋና በልጽጋ ህዝቦቿም ስደትን አቁመው ተመቻችተው የሚኖሩባት ምድር እንድትሆን ማድረግ ያስፈልጋል ብለዋል። በአውሮፓ ውስጥ ለቤተ ክርስቲያን ተልእኮ ጥሪ መበራከት ጥረት እየተደረገ መሆኑ ተገለጸ። በአውሮፓ ውስጥ የቤተ ክርስቲያን ተልእኮ ጥሪን ለማሳደግ የሚደረገውን ጥረት አስመልክቶ የሚነጋገር ጉባኤ በአልባንያ ዋና ከተማ በቲራና በመካሄድ ላይ መሆኑ ታወቀ። ለአራት ቀናት ሲካሄድ ቆይቶ ዛሬ በሚጠናቀቀው ጉባኤ ተሳታፊዎቹ ወጣቶችና የቤተ ክርስቲያን ተግባር በሚል ርዕስ ላይ ሲወያዩ መቆየታቸው ታውቋል። የቤተ ክርስቲያን አገልግሎት ጥሪን አስመልክቶ በ1989 ዓመተ ምህረት ያንተ ቃል ይሁን በሚል አርዕስት አንድ ሰነድ ይፋ መሆኑ ይታወሳል። ባለፉት 20 ዓመታት ውስጥ ማኅበራዊና ኢኮኖሚያዊ ለውጦች በተለይ በሰሜን የአውሮፓ አገሮች መታየቱና የቤተ ክርስቲያን አገልጋዮች ጥሪ እየቀነሰ መምጣቱ ተመልክቷል። ይህን ግንዛቤ ውስጥ በማስገባት የአውሮፓ ካቶሊካዊ ጳጳሳት ጉባኤዎች ኅብረትና የሐዋርያዊ አገልግሎት መምሪያ ተወካዮች በአልባንያ ዋና ከተማ በቲራና የአራት ቀናት ጉባኤን መቀመጣቸው ታውቋል። በአውሮፓ ካቶሊካዊ ጳጳሳት ጉባኤ ኅብረት የሐዋርያዊ አገልግሎት ጥሪ ምክር ቤት ፕሬዝዳንትና በኢጣሊያ የኮሞ ሀገረ ስብከት ጳጳስ ብፁዕ አቡነ ኦስካር ካንቶኒ እንደገለጹት ባለፉት 20 ዓመታት ውስጥ ብዙ ለውጦች መታየታቸውንና የወጣቶችም አስተሳሰብ ያንኑ ያህል እንደተለወጠ ጠቅሰው ከ20 ዓመታት በፊት የጸደቀው ሰነድ መሻሻል እንዳለበት አሳስበዋል። ከደረስንበት የባህልና የማኅበራዊ ኑሮ ደረጃ ጋር በማገናዘብ አዳዲስ መንገዶችን በመጠቀም ወጣቶች ስለ ቤተ ክርስቲያን አገልግሎት ጥሪ ምንነት በሚገባ እንዲረዱ ማድረግ ያስፈልጋል ብለዋል። ብፁዕ አቡነ ኦስካር በማከልም እግዚአብሔር ዛሬም ቢሆን ከምዕመናን መካከል ቤተ ክርስቲያንን የሚያገለግሉ ሰዎችን እንደሚጠራ ቤተ ክርስቲያን ታምናለች ብለው፣ የአውሮፓ ወጣቶች በዓለማዊነት አስተሳሰብ የተበረዙ ቢሆንም በልባቸው ዘላለማዊና የሁሉ ጌታ የሆነው እግዚአብሔርን መሻት በእርሱም የተሟላ ሕይወትንና እውነተኛ ደስታን የማግኘት ፍላጎት አላቸው ብለዋል። ይህ ከሆነ ወጣቶችን ስለ ቤተ ክርስቲያን አገልግሎት ጥሪ የሚያስተምሩ፣ ወጣቶችን የሚያዳምጡ፣ ለቤተ ክርስቲያን አገልግሎት ጥሪ ምላሽን ስለ መስጠት የሚያስረዱ የዘርአ ክህነት መምህራንን ማዘጋጀት ቀዳሚ ተግባር መሆን ያስፈልጋል ብለዋል። ብፁዕ አቡነ ካንቶኒ በንግግራቸው መንፈሳዊ አገልግሎት የሚጠይቀንን አካሄድ በመከተል ከዚህ በፊት ዋና መመሪያ እንዲሆነን ያዘጋጀነውን ሰነድ በማሳደግ በርካታ አዳዲስ የተግባር አቅጣጫዎችን በማከል በአውሮፓ አገሮች በሚገኙ የጳጳሳት ጉባኤዎች ተግባራዊ ማድረግ ያስፈልጋል ብለዋል። ወጣቶች በእግዚአብሔር ቃል በመመራት ሐዋርያዊ አገልግሎታቸውን በኅብረት ሆነው የሚያከናውኑበትን ዕድል መስጠት እንደሚያስፈልግ አሳስበው፣ ይህን የጋራ ሐዋርያዊ አገልግሎትን ለቤተ ክርስቲያን የሚያበረክቱ ሰዎችን እግዚአብሔር ዘወትር መጥራቱን አላቋረጠም ብለዋል። በአልባንያ ዋና ከተማ በቲራና የተሰበሰበው የአውሮፓ ካቶሊካዊ ጳጳሳት ጉባኤ ኅብረት አገሮች ተወካዮች ቀዳሚ የውይይት አርዕስት ከሆነው ከቤተ ክርስቲያን አገልግሎት ጥሪ በተጨማሪ በመጪው ዓመት ጥቅምት ወር ላይ በሮም በሚካሄደው በ15ኛው የጳጳሳት ሲኖዶስ ዝግጅት ላይ ሐሳብ የተለዋወጡ ሲሆን በሲኖዶሱ በስፋት እንደሚነሳ በሚጠበቀው በወጣቶች ጉዳይ ላይም ውይይት በማድረግ ላይ እንዳሉና በቲራና ከተከናወነው ጉባኤ የተገኙትን ገንቢ ሐሳቦች ለ15ኛው የጳጳሳት ሲኖዶስ በማቅረብ የጎላ አስተዋጽኦን እንደሚያደርጉ በአውሮፓ ካቶሊካዊ ጳጳሳት ጉባኤ ኅብረት የሐዋርያዊ አገልግሎት ጥሪ ምክር ቤት ፕሬዝደንትና በኢጣሊያ የኮሞ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ኦስካር ካንቶኒ ገልጸዋል። የመላው ዓለም ምእመናን ሴት እህቶቻችንን በጸሎት እንድናግዛቸው ጥሪ ቀረበ። ሴቶች በተሰማሩበት ማህበራዊ እና መንፈሳዊ አገልግሎት እንዲሁም በማንኛውም ተሳትፎ የበለጠ ፍሬያማ እንዲሆኑ በጸሎት ለማገዝ አንድ ወር የሚቆይ የጋራ ጸሎት እንዲደረግ ጥሪ መቅረቡ ታውቋል። በያዝነው የጎርጎሮሳውያኑ መጋቢት ወር በመላው ዓለም የሚገኙ ክርስቲያኖች በጋራ ሆነው ሴቶችን በጸሎት ለማገዝ እንዲተባበሩ ጥሪ የቀረበ ሲሆን ዘንድሮ የሚደረገው የህብረት ጸሎት 6ኛ ዙር እንደሆነ ታውቋል። የመላው ዓለም ክርስቲያን ማህበረሰብ በእያሉበት ሆነው በጋራ ጸሎት በመሳተፍ በየቀኑ በሚያቀርቡት ጸሎት በተለያዩ ማህበራዊና መንፈሳዊ አገልግሎት ላይ ተሰማርተው የሚገኙ ሴት እህቶቻችን የሚያጋጥማቸውን የተለያዩ ችግሮች ተቋቁመው ሐዋርያዊ አገልግሎታቸውን በብቃት የሚያበረክቱበትን ኃይል እግዚአብሔር አብስቶ እንዲሰጣቸው ነው ተብሏል። ይህ የጸሎት ዝግጅት የአምስቱንም አህጉሮች ምእመናን በማሳተፍ በተለይ በማህበራዊ ህይወት ውስጥ የተለያዩ ጭቆናና በደል ኢሰብአዊ ተግባሮች ለሚፈጸምባቸው ሴቶች ፍትህን እንዲያገኙ ለመርዳት ታስቦ የሚደረግ የጋራ ጸሎት እንደሆነ ታውቋል። የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ። ሞት ፊደል ተምሯን ያነባል ስምን